ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ አርብ ታህሳስ 2 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ታህሳስ 2 ቀን 374 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ግፍን የሚያስቀር ፍርሃት አይደለም በሚል ርዕስ ከዝግጅት ክፍላችን የቀረበው ጽሑፍ ከዜናው በመከተል ይቀርባል። ከዚያም በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በጥቅምት 24 ቀን ወያኔ ማካሄደው ጥቃት ከተለያዩ ቦታዎች ተማርከው ወይም እጅ ሰጥተው በወያኔ ልዩ ኃይልና ሚሊሻ አባላት ስር የነበሩ የሰራዊት አባላት የደረሰባቸውን ግፍና ሰቆቃ በዝርዝር እየተናገሩ ይገኛሉ። በወቅቱ የወያኔ ቡድን ልዩ ኃይልና ሚሊሻ አባላት የሰራዊቱን አባላት ካገቱ በኋላ ለበርካታ ቀናት ረጅም ርቀት በእግራቸው እንዲሄዱ ያደረጉ መሆናቸውን በቀን አንድ ዳቦ ብቻ እየሰጡ እንዳቆዩአቸው በመጨረሻም መሬት ላይ አስተኝተው በሲኖ ትራክ መኪናዎች ደፍጥተው በርካታዎች እንደገደሉና የተወሰኑትም እንዳቆሰሉ በአጋጣሚ እግራቸው ብቻ በመኪናው ተጨፍልቆ የቆሰሉና የዳኑ የሰራዊት አባላት እንባ እየተናነቃቸው ተናግረዋል። ከዚህበት ጀማሪ በትግራይ ውስጥ በተለያዩ ግዚያት ወያኔ ያሰራቸው ዜጎች እየተፈቱ መሆናቸውና ከነዚህም ውስጥ 64 የሚሆኑ ከማንነት ጋር በተያያዘ ተይዘው ለረጅም ዓመታት የታሰሩ የወልቃይትና የራያ ተወላጆች እንደሚገኙበት ሲገለጽ እነዚህም በእስር ዘመናቸው የደረሰባቸውን አሳዛኝ ታሪክ በዝርዝር እየገለጹ ይገኛሉ። በተያያዘ ዜና ትግራይ በነበረው ጦርነት ወቅት ለውጭ እርዳታ ድርጅቶች የሚሰሩ 4 ኢትዮጵያውያን መገደላቸው የተዘገበ ሲሆን አርብ ታህሳስ 2 ቀን የተሰራጨው የቢቢሲ ዘገባ መሰረት ከሞቱት ኢትዮጵያውያን መካከል 3ቱ የደንሽ ሬፊጂ ካውንስል ሰራተኞች መሆናቸውና አንደኛው የኢንተርናሽናል ሪስክ ኮሚቴ ሰራተኛ መሆኑን ተገልጿል። የአስቸኳይ አዋጅ መረጃ ማጣሪያ ባወጣው መግለጫ በትግራይ የተለያዩ ካምፖች ውስጥ ከነበሩት ኤርትራውያን ስደተኞች መካከል የተወሰኑት ወደ አዲስ አበባ የመጡ መሆናቸውን ገልጾ እነዚህ ስደተኞች ወደ ነበሩበት ወደ ትግራይ ክልል ለመመለስ ጥረት እየተደረገ መሆኑን አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን የአገዛዙን እርምጃ ተቃውሞታል። በሌላ በኩል ከጦርነቱ በመሸሽ ወደ ሱዳን የወጡ የትግራይ ልዩ ኃይል አባላትና የወያኔ አባላትና የሆኑና ከሰራዊቱ የከዱ መኮንኖች ጥቃት ለመፈጸም በሱዳን ውስጥ እየተደራጁ መሆናቸውን አንዳንድ የዜና ምንጮች ዘግበዋል። ከኢትዮጵያና ከሱዳን ወሰን ቅርብ በሆነችው ከተማ ውስጥ ከግብጽ ወታደራዊ መኮንኖች ጋር በመሰባሰብ ዳግም ጥቃት ለመፈጸም እየተዘጋጁ መሆናቸውን እነዚሁ ምንጮች ገልጸው የወሰን አካባቢ ጥበቃ ማጠናከር ያስፈልጋል የሚል ምክርም ለግሰዋል። በተያያዘ ዜና ሴክሬታሪ ጌታቸው በተባለው የወያኔ ቡድን ቀንደኛ ተባባሪ የነበረው ግለሰብ መኝታ ቤት ውስጥ ሁለት የእጅ ቦምቦች፣ 17 ሽጉጦች፣ ሌሎች መሳሪያዎች መገኘታቸውን ፖሊስ ለፍርድ ቤት ካቀረበው መረጃ ማወቅ የተቻለ ሲሆን ሌሎች የተገኙ የኤሌክትሮኒክስ መሳሪያዎችም ለምርመራ የተላከ መሆኑን ፖሊስ አስታውቋል። በቤኒሻንጉል ጉሙዝ አካባቢ መተከል ዞን በንጹሃን ዜጎች ላይ በአሸባሪዎች የተካሄደ ያለው ጥቃት አሁንም ያላቆመ መሆኑን የአካባቢው ነዋሪዎች ለዜና ተቋሞች ገልጸዋል። ነዋሪዎቹ በሰጡት መረጃ ከ2012 መጠናቀቂያ ጀምሮ እስካሁን ድረስ በመተከል ዞን ጫካውን ተገን ያደረገው አሸባሪ ኃይል እስካሁን ድረስ ንጹሃን ዜጎችን የገደለ መሆኑን ተናግረዋል። በአሸባሪዎቹ ጥቃት በርካታ መገደላቸውና በርካታዎቹም ከቀያቸው መፈናቀላቸው የሚገልጹ እነዚህ ዜጎች በአካባቢው ባለስልጣኖችና በወታደሮች በኩል እርምጃ እየተወሰደ ነው የሚል መግለጫ በየጊዜው ቢሰጥም ግድያ አሁንም የቀጠለ መሆኑን በመግለጽ ነዋሪዎቹ በመሬት ተናግረዋል። የተቋቋመው ኮማንድ ፖስት እስካሁን ውጤት አልባ መሆኑን በመግለጽ የተቀናባበረ ሰፋ ያለ ዘመቻ ካልተደረገ በስተቀር አሸባሪዎቹን ጥቃት የማያቆም መሆኑን በመግለጽ አስተያየታቸውን ሰጥተዋል። ኦክስፋም የተባለው የተባበሩት መንግስታት ድርጅት አካል የሆነ ተቋም ሐሙስ ታህሳስ 1 ባሰራጨው ዘገባ በአፍሪካ ቀንድ በመስራቅ አፍሪካና በመካከለኛው አፍሪካ ሀገሮች ከ50 ሚሊዮን በላይ የሚሆኑ ዜጎች አስቸኳይ የምግብ እርዳታ ያስፈልጋቸዋል ብሏል። የምግብ እጥረቱ የፈጠሩት ምክንያቶች የተለያዩ ቢሆኑም ኤልኒኞ የተባለው የአየር ጠባይ መከሰት ጉዳዩን ይበልጥ ሊያባብስ የሚችል መሆኑን ተቋሙ ገልጿል። ከተሳሳፈው በጀመረ ጀምሮ በደቡብ ሱዳን፣ በሶማሊያ፣ በኢትዮጵያና በኬንያ፣ በታንዛኒያ፣ በሩዋንዳ እና በኡጋንዳ በኤልኒኞ ምክንያት የሚከሰተው የዝናብ መጠን በአማካይ መጣል ከነበረበት ያነሰ እንደሆነ የሚገልጸው ዘገባ በዚህ ምክንያት በርካታ ዜጎች ሊራቡ እንደሚችሉ ይጠቁማል። በአሁኑ የዓለም አየር ሁኔታ ከፍተኛ መጠን እያሳየ ነው በማለት የሚገልጸው የኦክስፋም ዘገባ በአፍሪካ ቀንድ በምስራቅና በመካከለኛው አፍሪካ ከበድ ያለ ድርቅ ሊከሰት እንደሚችል ይጠቁማል። ዘገባው ካለፈው አመት ተሳስፈር ጀምሮ 80% የሚሆነው የአካባቢው ህዝብ በጎርፍ አደጋ፣ የአንበጣ መንጋና በኮሮና ቫይረስ የተጎዳ አካባቢ መሆኑን ገልጾ የአንበጣ መንጋ በኢትዮጵያ ከ200,000 ሄክታር መሬት፣ በሶማሊያ 100,000 በኬንያ 70,000 ሄክታር መሬት ላይ የተዘሩ ሰብሎችን ያወደመ መሆኑን ተገልጿል። አርብ ታህሳስ 2 ቀን ልደቱ አያሌው በ30,000 ብር ዋስትና ከእስር መፈታቱ ተነግሯል። በ97 ምርጫ ሌሎች የቅንጅት አመራር አባላት በተታሰሩበት ወቅት እሱ መታሰር ሲኖርበት በተቃራኒው መጠበቂያ ከወያኔ ከፍተኛ የጸጥታ ሹም ሽርጉጥ የተሰጠው ልደቱ አያሌው የወያኔ ታማኝ አገልጋይ ሆኖ መቆየቱ አጠያቂ ባይሆንም በቅርቡ አገዛዙ በልደቱ ላይ ያቀረበው የክስ ዝርዝር ግን ውሃ የሚያነሳው ነው አልተገኘም። ያገዛዙ ተልጣኖች በተለያዩ ወቅቶች የኦሮሚያ መደበኛና ከፍተኛ ፍርድ ቤቶች ግለሰቡ በዋስ ተፈቶ ክሱን እንዲከላከል የወሰኑት ውሳኔ ሽረው ከህግ ውጪ በእስር ላይ ማቆየታቸው የአምባገነንነትና የፍላጭ ቆራጭነት ባህሪያቸውን ያሳያል ተብሏል። አድማጮቻችን የርስቲና ዝግጅት ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። አይደለም ግፍ ፈጻሚ ግፉን የሚያከናውነው የጠላቱን አይን ተመልክቶ ነው። አይኑ ላይ ፍርሃቱን አይቶ ከንፈሩ ሲርበተበት ቁመናው ሲረድ ተመልክቶ ነው የሚነቃው።
ቀድሞ በጥፊ ፈትሽዋል ጥፊውን በኦሪት ህግ መሰረት ከመለሰ ተሰየው ነገሩ ተገላብጦ ግፍጻሚው ሸሺ ግፍ የተፈጸመበት አባራሪ ይሆናሉ ይህን ጉዱን ሰው እንዲያይበት እንዲወራበት አይፈልግምና ቀድሞ ይፈረጥጣል ጠላቱ ከዚህ በላይ እንደማይቀበለው በጥፊው ምላሽ ተረድቶታልና ድፍረቱ በጉራ ላይ የተመሰረተ ከሆነ ቆሞ ለመጋፈጥ ልብ አይኖረውም እንደሸመጠጠ በየጉድባው ተደፍቶ ይቀራል የፈሪ ጀግና ድንፋታው ምላሹን እስኪያገኝ ብቻ ነው ፈሪውን ጀግና ጀግናውን ፈሪ የሚያደርገው ጊዜ መሆኑን የዘነጋ ጀብራራ ነውና በቁሙ ያልማል በጉራ ይወጣጣራል የጊዜን ማዘነበል አይተው ፈሪ የጊዜን ቀና ማለት አይተው ጎበዝ ለመሆን የሚፈልጉ ባታሊዎች ሁሉም ቀን የነሷ ለመሆኑን ማወቅ ይኖርባቸው ነበር ዛሬ ቀን ጎሏል ብለው በአማራው ላይ የተነሱ ጣላቶች ተከባብሮ መኖርን ካልወደደላቸው ተመረጭ የሚሆነው በጠነከረ ክንድ ራስን ማስከበር መቻል ብቻ ነው መደፋፈርን መነታረክን ቂም በቀልን ለማስቀረት ነበር ብሉይ ኪዳን በሐዲስ ኪዳን የተጠቃው ስለዚህም ነበር አድሏዊ የሆነ ሥርዓተ ማህበርን አደላዳይ ለዲሞክራሲ ሥርዓት እንዲተካው የሚፈልገው ስለዚህም ነበር ለአፍቃሪም ለጠበኛም ግንኙነት መደባዊ አቋም ወሳኝነት አለው የሚባለው ለማንኛውም ግንኙነት በእኩልነትና በእውነት እርከን ላይ ካልተቆመ እንደሚወዛወዝ ዛፍ በነፋሱ ኃይል ወደ ተገፋበት መደፋቱ የማይቀር ይሆናል ለሁሉም ቀኑን ይጠብቀለታል ያለው ሰለሞን ለዚህ ነው አሸናፊና ተሸናፊ ጉልበት ሳይሆን ወሳኛቸው ጊዜና አጋጣሚ መሆኑን ሊዘነጋ አይገባም ሁሉም ነገር ተለዋዋጭ በመሆኑ ተሸነፍኩ ብሎ መቆዘም አሸነፍኩ ብሎ መደንፋት አግባብ የሌለው ነው የትናንቶቹ የወያኔ ጀግኖች የዛሬው አይጦች የሆኑት በአምሮታቸው ጀግነው በእብሪታቸው መፍረሳቸውን በግፋቸው መርከሳቸውን በድፍረታቸው ማልቀሳቸውን ቀድመው ባለመረዳታቸው ነበር ልካቸውን ሳያውቁ የኢትዮጵያን ህዝብ በመድፈር ታሪኩን በመበከል ሰንደቅ ዓላማውን በመለወጥ በሕጋራዊት በዘር ከፋፍለው ለማስተዳደር ሲመኙ ሞታቸው ከጀርባቸው ቆሞ ሲጠባበቅ እንደቆየ አልተረጠሩም ነበር የሰው ልጅ ከዚህ አይነቱ ዝቅጠት ለመውጣት መሰረቱን ዴሞክራሲያዊ ውይይት መከባበር መፈቃቀድና መፋቀርን ምርኩዝ አድርጎ መያዝ አለበት የሚባለው ለዚህ ነው ስለዚህም ነው የሽግግር መንግስት ይኖር እየተባለ የሚጮኸው በሽግግር መንግስት ምስረታ ይቅር መባባል ይኖራል ሐሳብን ማቀራረብ ይኖራል ሽኩቻን ትምክህትን ፍራቻን ጥላቻን ማስቀረት ይኖራል በሙሉ ልብ ሆኖ በተሟላ ፍቅር አገርን ለማሳደግ የሚያስችል ኃይል መፍጠር ይቻላል ከሁሉም በላይ ደግሞ ከግለሰብ አምባገነንነት ልጓም ያበጃል እንደ ልብ መፈርጠጫ ሜዳውን ይወስንበታል ተራጋጩን የአብዮት ፈረስ ይገራል ያስተካክላል በዚህ ሁሉ ምክንያት ነው የሽግግር መንግስት ተመራጭ የሚሆነው ግልጽነት ታማኝነትና የብዙሃን ተሳትፎ የሌለው አሰራር ሁሉ ዘላቂነት አይኖረውም በወያኔ ላይ የታየው ውድቀት ይህን የሚያስረዳ ነው በተሟላና በተሳካ ሁኔታ አገርን ማሳደግ የሚቻለው በቅድሚያ ሽኩቻን በማስወገድ ነው እንደ ጅብ ተጠባብቆ መኖር አሰልቺ ነው አገርን ለማሳደግ ኃይልን ለማደርጀት የሚቻለው በህብረት ነው ማሸነፈንም መሸነፈንም ኢትዮጵያዊ የሆነ ሁሉ አይቶታል ወይም ሰምቶታል ያላየው ያልሰማው ፋንድነት በህብረት ለበጎ ነገር መነሳትን ነው ለብቻ ማሰብ ለብቻ መወሰን ለግል ህይወት ቢሆን አግባብነት ይኖራል ለሀገር ህልውና ለብዙሃን ደህንነት ግን ግለሰብ ብቻውን የመወሰን ማህበራዊም ተፈጥሯዊም ስልጣን አይኖረውም ስለዚህም ባንዳንድ ወሮበሎች የሚፈጸመው የዘር ጥላቻ አብዛኛውን ሰው በመሸንገልና በማስገደድ የወንጀል ተባባሪ በማድረግ እንደሆነ ታይቷል የኢትዮጵያ ህዝብ በአንድ ላይ ሆኖ ለወገኑ የአማራ ማህበረሰብ ድጋፉን ማሳየት ይኖርበታል አማራው በአሰቃቂ ሁኔታ ሲያልቅ ቆሞ መመልከት ከየት የመጣ ኢትዮጵያዊ ባህል ነው ኢትዮጵያን ኢትዮጵያ ያሰኛት የተባበረ ቀለሟ እንጂ የተናጠል ውበቷ አይደለም ስለዚህም ሁሉም ኢትዮጵያዊ ለአገርና ለወንድም ወዳጁ አማራ መጨፍጨፍ እንቢተኛነቱን ማሳየት አለበት ሁልጊዜ አጣይም መንግስት አፋቃሪ መንግስት መሆኑ ያብቃ ወገን ለወገን አለኝታ መሆኑን ማሳየት ግዴታው ነው ድል ለኢትዮጵያ ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታ ታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ
ይለበበበ ወዳጅ አገር ትዝታ
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። የሚመጣውን እንድታውቅ ያለፈውንም እወቅ ተብሏል። ባድመ ጦርነት ዘመን አላለፈው ሻቢያ ኢትዮጵያን ሲወጋም የታሪክ ወሬ አይደለም። በግማሽም በሙሉም ደርሰንበታል። ሁሉም መማር ግዴታችን ነው። ለወያኔ ጨዳ ለመሆን አትዝመቱ። ራሱ ይወጣው አገር አስረክቦ ለመንደር የሚንጫጫው ለራሱ ጥቅም ነው ብንል አልሰማ ያሉ ሁሉ ሄደው ተማግደው ሻቢያ ካራወጡለት በኋላ ሌላው ይቀርና ያሰራቸውን አገር ወዳዶች ሁሉ ህግፍታቸው ብሎ አላግጦ አልፈታ እንዳለም እናስታውሳለን። በጦርነቱ የራሱን ጦር ሳያስነካ በትኗቸው የነበሩትን የቀድሞ ወታደሮችና ወዶ ዘማቾችን እንዳስጨረሰ ወደ 100 ሺህ ያህሉን ያየነው ነው። ግቡን ከመጣ በኋላም ያው ወያኔ ዘረኛ ሆኖ ቀጥሎብናል። ባድመን ለሻቢያ ሊመልስም ደፋ ቀና ሲል ለመታዘብን በቅተናል። ለረጅም ዓመታት ደግሞ ሻቢያ ባለው አቅም ሁሉ ኢትዮጵያን ሊያጠፋ መሞከሩ ማንንም ንገሩኝ የሚል ሊኖር አይችልም። ዛሬም ኮሎኔሉ ህዝብን ማግዶ ግን የህዝብን መብት ክዶ በዘረኝነት ሊቀጥል ተዘጋጅቶ ነው ያለው። ኮሎኔል አብይ ይለወጣልም ለውጥ ያመጣልናል የሚሉም እየቃዡ ናቸው። ብልጽግና ያለው ያው ኢህአዴግ በሌላ መልክ ነውና ያማራ የትግራይ የኦሮሞ የነንቶኒ ተባሉ አልተባሉ ሁሉም ዋጋቢስ ያው ኦህዴድ ናቸው። መብትን ማስከበር በብረት በጉልበት ነው። ስለዚህም ካለፈው ተመረን ነቅተን ዘረኞቹን ሁሉ ለማውደም እንነሳ እንጂ ትግላችንን በአጭር ሊያስቀሩ ለተነሱት ሰለባና መሳሪያ መሆንን እናቆም። ከዝንጀሮ ቆንጆ ምን ይመረርጡ በሆነበት ሁኔታ አብይ ከነዚያ ይሻለናል ብሎ መገኘቱ ውርደት መሆኑንም ልንገነዘብ ሁኔታው ግድ ይላል ሲሉ አለባቸው ደምስ ከኤልዶሮት ከኬንያ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ሁሉም አይነት ወሪተኞች በተራ በተራ በህዝብ ክንድ እየተመቱ ሲወድቁ ስናይ የህዝብን ኃያልነት ያገርን ምጡቅ ባህሪና የወሪተኞችን ኢምንትና ኮሳሳ አቅም በቅጡ እንድንረዳ ይረናናል ብያምናለሁ። ታሪክን መድገም ደግሞ ከታሪክ መማር አቅቷቸው ተመሳሳይ ወንጀል ሲፈጽሙ ተደጋጋሚ የውሸት ድርሳን ሲያነቡና የሰውን ህይወት ሲቀጥፉ ለሚኖሩ እብሪተኞች ሁሉ የወል ባህሪ ነው። ነውና የዛሬዎቹ እብሪተኞችም ይሄው አይናቸው እያየ ከዚህ በፊት እንደነበሩት እብሪተኞች ሁሉ ተራ በተራ ወደ ገቡበት ጉድጓድ ዘው ብለው ለመግባት ቀናቸውን እየጠበቁ ይገኛሉ። ይህን ካልኩ በኋላ ሰሞኑን ወደ ታዘብኩት ሰሞነኛ ጉዳይ ልግባ። ፖለቲካን እንደ ወግ ሳይሆን ፖለቲካን እንደ ማጭበርበሪያ ስልት የተቀበለ ገራገር መሰል ግን በተጨባጭ አጭበርባሪና ርካሽ የፖለቲካ ዝሙት ማለትም ከኢዜማ ቀጥሎ ብልጽግና ነው። እንዳማህጥራው እንዳይበላግፋው እንዲሉ ህዳር 28 2013 በራሱ በዋናው ብልጽግና ጽህፈት ቤት ለአማራውና ለአፋሩ ልዩ ኃይል እውቅና ሰጠ የሚል የለበጣ መግለጫ አወጣ። ይህን ተከትሎ ደግሞ ገባሩ የአሬፓ ጽህፈት ቤት እኛ የተዋጋ ነው ርስት ለማስመለስ አይደለም በሚል ርዕስ መግለጫ አወጣ። ሌላው የኦዴፓ አውራ ካድሬ ደግሞ ሌላውን ሁሉ እርሱና ትልቁ አርስታችን ኢትዮጵያ ብቻ መሆኗን አስመሩበት ሲል ቀጭን ትዕዛዝ አስተላለፈላቸው። ልብ በል ወገኔ፣ ይህ ሁሉ ቅብብሎሽ እንደዚህ በሉ እንደዚያ እንላለን ብሎ አማራውን እንደገና ለመክዳት የተቀነባበረ ድራማ ነውና ሳትዘናጋ ተደራጅተ ነቅተና ታጥቀ ተጠብቅ። ዳግም እንዳትታለል ማለትም የታጠቀውን የአማራ ልዩ ኃይል ለመሸወድና ልጆቹን ርስት አልባ አድርጎ ለማስቀረት በመወጠን ላይ ያለ ሴራ መሆኑ ነው። ይመቼም በማንኛውም መስፈርት ቢለካ ጭልጥ ያለ ክህደትና በጣም ተራ የሆነ ወያኔያዊ ቅጥፈት ነው። አሁንም ከቀበብሎሹ ሳንወጣ ዛሬ ገባሩ አዴፓ እኛ ርስት ልናስመልስ አይደለም የተዋጋ ነው ሲል ትናንት ለወያኔ ያስረከበውን መሬት አሁንም ወያኔ ይዞት ይቀጥል ማለቱ ነው። ከሁሉም በላይ የሚያሳዝነው አዴፓውንም ካለፈው ስህተቱ ተምሮ ወገኑን መካስ ሲገባው እንደገና አማራውን መሬት አልባና የበይ ተመልካች ለማድረግ ከአዲሶቹ ጌቶቹ ጋር ማሴሩ ነው። አሁንም መሰመር ያለበት ርስት አልባ ትውልድ እንዲፈጠር ተግቶ የሚሰራው አዴፓ ውሉና ጨዋታው ከጠላት ጋር እንጂ ከአማራው ጋር እንዳይደለ ነው። አዴፓ ውሎውና ውሉ ምንጊዜም የአማራውን ምኞትና ፍላጎት ከሚጻረሩ አገር በቀል ጠላቶች ጋር መሆኑን የሚስት ኢትዮጵያዊ ይኖራል ብሎ ማመን ይቸግራል። አውድማው ይለቅለቅ በሮቹም አይራቁ ውል የለውም ወጉ ውሽልሽል ነው ወርቁ በልግፋ 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 ጨምር ያልፋል አንድ ሰሞን ችግርና ጦር ገፋ ገፋ አድርገህ ውጣው አቀበቱን ልብ ያሰባው ነገር አይገኝ እለቱን ጦር ስበቅሉኛል እኔም ሰብቃለሁ እጅ አልሰጥም ብዬ ይኸው ሸፍቻለሁ ሲሰልሉህ ንቃ ሲደበቁ ያቸው ጠላቶች ሁሉ እያሴሩ ናቸው። ከዳር እስከ ዳር ወያኔን ድባቅ በመምታት ከፍተኛውን ጀብድ እየፈጸመ ያለው የጎንደርና የራያ ጀግና ለመሆኑ የወያኔን ድረገጾች ዲጂታል ወያኔዎችንና ደጋፊዎቻቸውን ሲንጫጩ መስማት ብቻ ይበቃል። ተስፋ ከመቁረጣቸውም የተነሳ ጦርነቱን ትተው መከላከያ ኃይሉንና አብይን ረስተው ድፍን አማራን ሲራገሙ ነው የሚውሉት። እውነቱን ለመናገር ይህን አይነት ተኩስ ዜና ከወደ ጦር ሜዳው ማየትና መስማት የከበዳቸው ብልጽግና የልብ ትርታው ከፍ ቢል አይፈረድበትም። እየሰማንና እያየን ያለውም ሀቅ ድል በትግል የሚለውን የአርበኛውን መንፈስ ከፍ ከፍ የሚያደርግ ነውና እንኳን ጠላትን ወዳጅን ያሸብራል። በጥቅሉ ግን ብልጽግና ግማሹን አሳምነን ግማሹን አደናግረን እንገዛዋለን በሚለው ፖሊሲው ሊያመሽ እንደማይችል ሊያውቀው በተገባው ነበር። ዳሩ ግን አሁንም ባለተራ እብሪተኛ ነውና ከታሪክ አይማሩም። ዲባላት ያሰማተና አማራ ጅግራናት ይሏታል እንዲሉ አንዴ ለርስት አንዋጋም ሌላ ጊዜ ትልቋ ርስታችን ኢትዮጵያ ብቻ ነች እያሉ ማታለል ተራና ርካሽ የመንደር ባለጌ ከሆኑ ጎረምሳዎች እንጂ መንግስት ነኝ ብሎ ራሱን ከሚጠራ አይጠበቅም ባይ ነኝ። ማለትም አገር ገዛለሁ ህዝብ አስተዳድራለሁ ኃላፊነት አለብኝና ኃላፊነቴን በህዝብ ስም ሳይሆን በህዝብ ፊት ለመወጣት ለህዝብ ቃል ኪዳን ገብቻለሁ ከሚል መንግስት እንደዚህ አይነት ክህደት በፍጹም አይተበቀም። ቀጥሎ ዜጎችን ሁሉ በእኩልነት የማያይና መድሎ የሚያደርግ መንግስት መቼም ቢሆን እድሜ እንደማይኖረው ወያኔን አይቶ ማየት ነው። ተጠየቅ ብልጽግና ላለፉት 2 አመታት ኦዴፓ ስንትና ስንት የክልል ልዩ ኃይል ሲያቋቁም ሲያሰለጥንና ሲያስታጥቅ ኦነጓ የሰላም ሚኒስትሯ ማለቴ ነው ሆነ አዴፓ ምን ብለው ነበር ዝም ኦዴፓ ካንድ እስከ 29 ዙር ሲያሰለጥን ምን አላችሁ ዝም ኦዴፓ ከ10 ሺህ ሰዎች የሚቆጠር ወታደር ሲያሰለጥን ባጀቱን ማንቻለው በማንና በምን ወጪ ነው ያ ሁሉ ዝግጅት የተደረገው ስለ ባጀቱስ የሀገሪቱ ጠቅላይ ሚኒስትርም ሆነ ምክር ቤት ተብየው ኦነጓን ጨምሮ ምን ተናገሩ ዝም ባገሪቱ ሀብትና ንብረት የሰለጠነው የኦሮሚያ ልዩ ኃይል ተብዬ ከቄሮ ጋር ሆኖ አማራና ተዋህዶ አማኞችን ሲያርድ ባለስልጣኖቹ ምን አሉ ዝም በቀጥታ ያገሪቱን ሀብት ንብረት መጠቀሙንና ወጪውን የሸፈነው ያገሪቱ መንግስት መሆኑን አገር ያወቀው ፀሐይ የሞቀው ሀቅ ነው። ታዲያ ዛሬ አማራው በራሱ ጥረት ደሙን ገብሮ ከጠላቱ የማረከውን ጠመንጃ በመታጠቁ አይናችሁ ለምን ይቃላል? ለምንስ የተቀማ መሬቱን ለማስመለስ ባደረገው የጀግንነት ዘመቻ መከላከያውን ጨምሮ ነጻ በማውጣቱ መመስገን ሲገባው ታሟርቱበታላችሁ? በጠቀሉ አማራው ስንትና ስንት ደም አፍሶና አጥንቱን ከስክሶ ከጠላት ማርኮ በመታጠቁ ምስጋና ሲገባው ስጋት ነህ ብሎ ማሟረት በፍጹም ተገቢ አይደለም። ፍርድ ለራስ ነው። በፍርድ ሂደት ውስጥ የተዋጣለት ዳኛ ለመሆን ልብ ጭንቅላትና ህሊና ያለው ሙሉ ሰው መሆንን ይጠይቃል። ይህ ደግሞ ከዘረኞች የሚጠበቅ ጸጋ አይደለምና ዘረኝነት ይውደም እንላለን። ሌላው ከሁሉም በላይ ነገሩን አሳሳቢ የሚያደርገው መግለጫዎቹ በቀደም ተቀጠል የወጡት ኦነጓ የሰላም ሚኒስትር በአገራችን ውስጥ የክልል ልዩ ኃይል እየተጠናከረ መምጣታቸው ለአገሪቱ ደህንነት ስጋት ነው ካለች በኋላ መሆኑ ነው። አህያውን ፈርተው ዳውላውን እንዲሉ ቀድሞ ነገር ይህን ስጋት የፈጠረው ወያኔ ያመጣው የጎሳ ፌዴሬሽን እንጂ በብሪተኞች እጅ መሬቱን የተቀማው የአማራ ህዝብ አይደለም። አብዛኛው ህዝብም ይህ የጎሳ ፌዴሬሽን ከወያኔ ጋር አብሮ ይቀበር በሚል ነው እየሞገተ ያለውና ወያኔን እየተፋለመ የቀጠለው። መቼም ከወያኔ ህልፈት በኋላ የወያኔን አሻራ በእጁ ይዞ የዘረኝነትን ጠረር እያሸተተ መኖር የሚፈልግ ጤነኛ ኢትዮጵያዊ ይኖራል ተብሎ አይታመንም። ስለሆነም መፍትሄው ህዝብን መፍራት ሳይሆን በቀጥታ የስጋቱ ምንጭ የሆነውን የወያኔን ህገ መንግስት መቅለድና የግጭት ሁሉ መንስኤ የሆነውን የወያኔ የጎሳ ፌዴሬሽን ማፍረስ ብቻ ነው። ሁለተኛ ነገር መፍትሄው ጥያቄ ያነሳውን ዜጋ ሁሉ በጠላትነት መፈረጅና ህዝብን በእብሪት ማንጓጠጥ ሳይሆን ብዙሃንነትን በመጻረር ማንነትን በመፈታተን ውብና ድንቅ የሆኑ የጋራ እሴቶችን በመናጥና የህብረተሰቡን ማህበራዊ ውበቶች በማጥፋት የታወቀውን የወያኔ ህጋራዊት መቀየር ነው። ሶስተኛ ህጋራዊቱንም ሆነ የጎሳ ፌዴሬሽኑን አዲስና ከላይ የተቆስቋቸውን ህዝባዊና ብሔራዊ እሴቶችን በሚያከብር ህገ መንግስትና ፌዴራል አወቃቀር መተካት ብቻ ነው መፍትሄው። ህዝብ ራሱ መክሮና ዘክሮ ያጸደቀው ህገ መንግስትና ፌዴሬሽን ብቻ ነው ህዝባዊና ዴሞክራሲያዊ ስርዓት ሆኖ ሊቀጥል የሚችለው ባይ ነኝ። የጋራ ስጋቶችን በጋራ ለመፍታት የጋራ የሆነ ብሔራዊ መማክርት ሸንጎ መቋቋም አለበት። ምክንያቱም አሁንም የጋራ ስጋቶችን በጋራ ለመፍታት መፍትሄው ጦርነትና ጥላቻ ሳይሆን ሁሉን አቀፍ የሆነ ህዝባዊ ውይይት ነው። በአንድ አገር ውስጥ የሚጠየቁ ጥያቄዎች ሁሉ አገራዊ እስከሆኑ ድረስ መፍትሄያቸው ጦርነትና ጥላቻ ሳይሆን ፖለቲካዊ ስለሆነ ነው። ህገ መንግስቱ እንዴት፣ ፌዴሬሽኑ ምን አይነት የሚለውን ሁሉ ህዝብ በተከታዮች አማካኝነት መክሮና ዘክሮ የሚወሰንባቸው ጉዳዮች ይሆናሉ ማለት ነው። በሽግግር ሂደቱ ውስጥ ህዝቡ በወከላቸው ወኪሎቹ፣ የፖለቲካ ድርጅቶችና የሲቪል ማህበራትና ህግ አውጪ ልሂቃን ሁሉ በሚሳተፉበት የሽግግር ሂደት ላይ የሚፈጸሙ ይሆናሉ ማለት ነው። ፌዴሬሽንም ተባለ አሃዳዊ ወሳኙ ራሱ ህዝቡ መሆኑን መቀበል አለበት። በርግጥም ባለን ብሔራዊ ተመክሮ የጎሳ ፌዴሬሽን የቂም ቁርሾ ጎተራ መሆኑን ግምት ውስጥ ያስገባው ውሳኔ ህዝቡ ራሱ እንደሚወስን መተንበይ ይቻላል። ሆኖም ፌዴሬሽኑ ጎሳን ሳይሆን የህዝቡን አሰፋፈርና ብዛቱን እሳቤ ውስጥ ያስገባ፣ ፍትሃዊ የሆነ የኢኮኖሚ ስርጭትንና በአገሪቱ ውስጥ ያሉትን የወንዞች ተፋሰስና ጠቅላላ የአገሪቱን የተፈጥሮ ሀብቶች ልማቶችን ግንዛቤ ውስጥ ያስገባ መልክዓ ምድራዊ ፌዴሬሽን ማቋቋሙ ይበጃል ባይ ነኝ። ስለዚህም መንገዱ ብልጽግና ሳይሆን አንድ ድርጅት ወይም የተወሰኑ ሞግዚቶች ሳይሆኑ ህዝቡ ነው። ሁሉን አቀፍ የሆነ ጊዜያዊ ህዝባዊ መንግስት መቋቋም አለበት ማለት ነው። ፖለቲካዊ መፍትሄ ማምጣት የሚቻለው ሁሉን አቀፍ የሆነ የሽግግር መንግስት በማቋቋም ብቻ ስለሆነ በመጨረሻም መኖር መስታወት ነው እንዲሉ በህይወት እያለን ብዙ ትዕቢተኞች ሲወድቁ አይተናል። ሁሉም የወደቁት ደግሞ በራሳቸው ተንኮልና በህዝብ ክንድ ነው። ትዕቢተኞች ሁሉ ከመንግስቱ ኃይለ ማርያም ጀምሮ ማለት ነው፣ መለስና ግብረአበሮቹን ጨምሮ እስካሁኑ ግልገል አምባገነን ድረስ አቅም የሌላቸው ኮሳሳዎች ናቸው። ተራ በተራ በህዝባችን እጅ ሲወድቁ አይተናልና እያየንም ነውና የዛሬዎቹ ትዕቢተኞችም መከተላቸው አይቀርም። ምክንያቱም የጊዜ ጉዳይ ካልሆነ በስተቀር ነገ ተመሳሳይ እጣ እንደሚገጥማቸው ካሳለፍነው ዘመንና ተመክሮ የተማርነው ሐቅ ነው። ለኔ አምባገነኖች ማለት ሰንጋተራ ተሰልፈው ተራቸውን እንደሚጠብቁ ሰንጋዎች ናቸው። እናም ለተረኛው እብሪተኛ ያለኝ መልእክት ግማሹን አሳምኖ ግማሹን ግራ ጋብቶ ህዝብን ስገዛ እኖራለሁ ብሎ ማሰብ ህልም ሳይሆን ሜዳ ሙሉ ቅዠት መሆኑን ልትረዳው ይገባሃል እልሃለሁ ነው። ኢትዮጵያዊነት ያቸንፋል፣ ጎሰኝነት ይከስማል። በዚህም መልእክታቸውን ያጠናቀቁት መይሳው ከምዕራብ አሜሪካ ናቸው።
የፍኖተ ዲሞክራሲ ሬዲዮ ስርጭት አድማጮችና አቅራቢዎች ለጤናችሁ እንደምን አላችሁ? ሰሞኑን የሰማሁት ነገር ይህችን አጭር ደብዳቤ እንድጽፍ አድርጎኛል። የኢሃፓን ታሪክ ያጎደፉ ታሪኩን በውን ሊጽፉ የኢሃፓ ባልነበርን የሚሉና የኢሃፓን ታሪክ ለምንጽፍ ነው የሚሉ ሰዎች የኢሃፓ ሄሪቴጅ ድርጅት ማቋቋማቸውን አሰምተውናል። መተዳደሪያ ደንብና ቦርድን በማደራጀት ላለፉት 8 ወራት መድከማቸውንና ድህረ ገጽም ለመክፈት ስማስመዝገባቸውን ገልጸዋል። እንግዲህ በመጣል ላይ ያለው እንጀራ የማያጠግብና የሚያጠግብ ስለመሆኑ መገመት የኛ ፋንታ ይመስለኛል። ያካሄዳቸው አጀማመር ውጥንቅጡ ይወጣ በመሆኑ የሚደርስበትም ግብ አቅጣጫውን ትቶ ፍሬ የለሽ ዘር ሆኖ እንደሚጠናቀቅ አልተጠራጠረም። በመጀመሪያ ታሪኩ የሚጻፍለት ያፋም ጥሪ ያልተደረገለትም ለመሆኑ የዚህ ስብስብ አብራዎች እነማን ናቸው? ከጅምሩ እስካሁን ድረስ ከህዝብ ጎን ሆኖ እየታገለና እያታገለ ያለው ሀቀኛውን የኢሃፓ አግልሎ የኢሃፓን ታሪክ ልንጽፍ ነው ማለት ምን ትርጉም ሳለው? ወይስ የተነሱት ስላንጃው አሳፋሪ ሽንፈት ለመጻፍ ይሆን? ለመሆኑ የድሮ የኢሃፓ ባል የሚባሉት እነማን ናቸው? ከድርጅቱ በሰላም የተሰናበቱ ድርጅቱን ከድተው ጸረ የኢሃፓ የሆኑም አሉ። ለምሳሌ እነበረከትና ታምራት ላይ ነው መስወሎችም የኢሃፓ አባል የነበሩ ናቸው የሚባሉት። በመሆኑም በዚህ ስብስብ አባል የመሆን መብት አላቸው ማለት ነውን? በኢሃፓ ውስጥ ለተወሰነ ጊዜ ገብተው የድርጅቱን አቋም ለማስቀየር ያልተሳካላቸው አንጃዎችም አሉ። የነበሩ ናቸውና የስብስቡ አባልና ታሪክ የመጻፍ መብት አላቸው ማለት ነው። ከላይ ኢሃፓ ከዚህ ስብስብ አንዳችም ጥሪ እንዳልቀረበለት ጠቅሻለሁ። ለምንድን ነው ይህ ስብስብ ለኢሃፓ ጀርባውን ሰጥቶ ስለ ኢሃፓ ታሪክ ልጽፍ ነው የሚለን? በስብስቡ ውስጥ ያሉትን ሰዎች ስንመለከት የስብስቡ ዓላማ ምን ሊሆን እንደሚችል አመላካች ምልክቶችን ይሰጠናል። በርካታ ጥርብ ጥርብ የሆኑ ከፋሽስቱ ደርግና ከሶቪየት ወያኔ ሰልፍ ውስጥ የሚገቡ ጸረ ኢሃፓ ሰዎችን ያጎረ ስብስብ ነው። ዝርዝራቸውን ጠለቅ ብለን ስንመለከት ደግሞ ወደል ወደል የሆኑትን ያንጃዎችንም ስምናጤናለን። በእነዚህ ሰዎች የሚጻፈው የኢሃፓ ታሪክ ምንኛ አስከፊና አስቀያሚ እንደሚሆን ከወዲሁ በግልጽ የሚገመት ነው። በአቋም መለያየት ያለ ነው። ባለመስማማትም መለያየት የሚደነቅ አይደለም። አንጃው በያዘው አቋሙ ቢለየን የሚደንቀን አልነበረም። እነዚያ ስለ ሞራል አስፈላጊነት ስለሌብነትና ማጥበርበር ያስተምሩ የነበሩ ፖለቲከኞች በኮንግረስ ስብሰባችን ወቅት የተኙበትን ክፍልና የበሉበትን የምግብ ዋጋ ሳይከፍሉ እዳውን በእኛ ላይ ጥለው መፈርጠጣቸውን ሳስታውስ ለመሆኑ ከነዚህ አይነት ወረበሎች ጋር ነበር አገር ነጻ ለማውጣት የታገልኩት ያሰኘኛል። እነዚህ ወደ ላንጃዎች የዚህ ስብስብ አደራጆችና ሞተሮችም መሆናቸው አልተደበቀም። በስብስቡ ውስጥ ከተካተቱት ሰዎች አብዛኛዎቹ አሁን በቀጣይነት ትግሉን ያራመዱ ያለውን ሀቀኛውን ኢሃፓ አለመደገፍ ሳይሆን የሚጠሉትም ናቸው። እውነት ስለመሆኑ በስብስብ ውስጥ የታጨቀውን ስም ዝርዝር ማየት ቢጠቅምም ለዛሬው እንለፋቸው። በርግጥ በዚህ ስብስብ ውስጥ ሁኔታውን በውል ሳይገነዘቡ ዘው ያሉም የቀድሞ ድርጅታቸውን የሚወዱ ሰዎች አሉ የሚል ስሜት አለኝ። ምናልባት ይህ ጽሑፍን ሲያዳምጡ ተገቢውን ውሳኔ ያደርጋሉ የሚል ግምትም አለኝ። መቼም ከአያ ጋር ዋለስ ጊደር መባሉ የሚፈልጉት አይመስለኝም። ኢሃፓን ያገለለው ስብስብ በጥርብ ጥርብ የኢሃፓ ጠላቾች የተሞላ ስብስብ፣ በቀጣፊ ለቦችና በወደላንጃዎች የተሞላው ይህ ስብስብ የህዝቡ የሆነውን የኢሃፓን ታሪክ ይጽፋል ብሎ መሞኘት ይወድቅልኛል ብላ አንጋጣ እንደምታው ቀበሮ መሆን ማለት ነው። በዚህ አባባሌ ከተስማማን ታዲያ የስብስቡ ዋነኛ ዓላማ ምን ይሆናል ብላችሁ መጠየቃችሁ አይቀርም። መጠየቁም ተገቢ ይመስለኛል። ወያኔ አዲስ አበባ ውስጥ የኢሃፓ መዘክር እንደከፈተ ብዙ ተወርቷል። ወደ ላንጃው መለስን አስገባን ብሎ ቢለምንም ብዛታቸው ከእጅ ጣት ቁጥር በላይ የማይበልጥ በመሆኑና ይልቁንም ህዝቡ የናቃቸው እንደሆኑ በማወቁ ዞር ብሎ ማላያቸው ነበር። አሁን ደግሞ ሁሉን አግበስባሽ ከሆነው አብይ ዘመን ላይ ተደርሶ እነሱም ተግበስብሰው አዲስ አበባ ገቡ። የተባለውን የኢሃፓ መዘክር እንዲጎበኙም ተደረገ። አስጎብኙ ክፍል ምክንያት ነበረው። ይቺ መናኛ መዘክር ከጥቂት አመት በኋላ በገንዘብ እጥረት መከርቸሙ አይቀርም። ባንጃው የተሞላ ስብስብ ደግሞ የይሃፋ መዘክር የመክፈት ፍላጎት እንዳለው በስብሰባው ወቅት ግልጽ አድርጓል። ስብስቡ አዲስ መዘክር ለምን ይፈልጋል? ያለውን መዘክር ስጡኝና እኔ አካሄዳለሁ እንደሚል ደግሞ ካካሄዱ መገመትም ይቻላል። ያንጃው መሪ የውሸት ጥሮታ መውጣቱን ሲያውጅ ከነዚህ በኋላ ስራ የሚሆነው የግብረ ሰናይ ድርጅት አቋቁሜ አንጃውን በገንዘብ ማገዝ ይሆናል ማለቱ በዋዛል ነበርም ማለት ነው። ጎነጠው ከናሽቪል ቴኒሲ ነኝ በሰላም ያክርባን።
ለኢያፓ ሬዲዮ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ ዝግጅት በቅድሚያ ሰላምታዬን አቀርባለሁ። የጎሳ ፖለቲካና በጎሳ የመደራጀት አባዜ ለመደዲዎችና ላጉራ ዘለሎች የዕውቀት መሸፈኛ ለጽንፈኞች መደበቂያ ሆኖ የህዝብን ነጻነት ገፎ ከ40 አመታት በላይ ያገራችን ራስ ምታት ሆኗል። የኢትዮጵያ የፖለቲካ የኢኮኖሚና የሶሻል ችግሮች መፍቻው ቁልፍ ሁሉን አሳታፊ የሆነ የሽግግር መንግስት ማቋቋምና ለሀገርና ለህዝብ ዘለቄታነት ያለው የፖለቲካ ስርዓትና ባህል ሲዘረጋ ብቻ እንደሆነ ኢያፓ በብቸኝነት ሳይሰልስ መታገሉና እየታገለ መሆኑ የሚታወቅ ነው። የሚገርመው ለሀገር አንድነት መቆማቸውን የሚሰብኩና የጎሳ ድርጅቶች በአጠቃላይ ሊባል በሚችል የሽግግር መንግስት ጥያቄ ይከብዳቸዋል ወይም ደማቸውን ያፈላዋል። ለምን እንዲህ ይሆናል ብሎ መጠየቅ ተገቢ ነው። ገመንግስት ተብየው ህዝብ በግል በተሳተፈበት ሁኔታ ሊመረመር ሊሻርና በህዝባዊ ህገ መንግስት ሊተካ ይገባዋል ሲባል ራሳቸውን የሚያዞራቸው ደም ግፊታቸው የሚጨምር ብዙዎች ናቸው። በትግራይ የተከፈተው ጦርነት መራር ሀቁ ወያኔን በገዛ ራሱ አገር ለማጥፋት ሆን ብሎ በቀመረው ህገ መንግስት ተብዬ መወንጀሉ ነው። ከዚህ በመነሳት ጦርነቱ በትግራይ ላይ እንጂ በወያኔ ላይ አይደለም የሚሉ እየተበራከቱ ያለበት ነው። እንደሚታወቀው የወያኔ የጎሳ ፖለቲካ የተላና የገለማ እንደነበር የወያኔ ቁንጮዎች በገዛፎቻቸው በስብሰናል ጠልብተናል መታደስ ይገባናል እያሉ ይብሱን እየቀመሉና እየተሉ ሄዱና አሁን ላሉበት ውድቀት ላይ ወርደው በየቃሬዛዎቻቸው ሲንፈራገጡ ያስተዋልን ነው። የወያኔ አማራር የሚባለው እያንዳንዱ በትግራይ ህዝብ ስም በነጻነት ስም ራሳቸውን የተንቀባረረ ህይወት ለመቅጨት አልመው ለመነሳታቸው ዛሬ አገርን ዘርፈው በውጭ አገራት ያካበቱት ሀብት ብቻ ይናገራል። ካረጋዊ በርሄ እስከ ደብረጽዮን አንድም የትግል ሜዳ በሚባለው የሞት ዓለም ኖሩ ያስደገሙት በጥይት አይነክ የድግምት ሌላ ሳይሆን የትግራይን ወጣቶች ማስፈጀትና ራሳቸውን ማትረፍ ነበር። ይኸው ዛሬም እየተደገመ ነው። ከየት ባመጡት ወኔና በአልኮልና በስብ በበከተ እንኳንስ ሜዳ ሸንተረሩን ዳገት ቁልቁለቱን ከየመኪናዎቻቸው ወርደው ቤታቸው 10 እርምጃ ለመራመድ እንደሚያቃተቱ ከቅርብ እስከ ሩቅ የሚያውቃቸው ብዙ ነው። በበኩሌ የትግራይ ህዝብ እንደማይደግፋቸው በርግጠኝነት መናገር ብችልም የኦዴፓ አጉራዘለል ጠባብ ጎሰኞች የትግራይን ህዝብ እያስፈጡትና ከሁለቱ ጣላቶች አንዱን እንዲመርጥ እየገፉት ነው እላለሁ። ለትግራይ ህዝብ የወያኔን ግፈኝነት መንገር ከ1970ዎቹ አንስቶ ከብቱንና እህሉን ገንዘቡንና ልጆቹን ሲዘርፉት በረሃብና በጠኔ እየተሰቃየ በነበረባቸው የረሃብ አመታት በጥይት እንደቆሉት ራሱ ሕያው ምስክር ነው። ከዚህ በተጨማሪ ኢያፓ በትግራይ በአሲምፓ ሰራዊት መስርቶ ይንቀሳቀስ በነበረበት ወቅት በነ አረጋዊና ስብሃት የትግራይን መሬት ለቃቸው ወጡ በሚል ከኤርትራ ገንጣይ ቡድኖች ጋር በጋራ ጦርነት ከፍተው ያደረሱበት ጉዳት አይረሴ ነው። ከዚህ በከፋ መልኩ የኢያፓ አባላትን እና ደጋፊዎችን ለደርግ ነፍሰ ገዳዮች እየጠቆሙ በማስገደል በመላው ኢትዮጵያ በተለይ በትግራይና በኤርትራ የሻቢያና የወያኔ ደባ ከባድ ጉዳት ያደረሰ ሲሆን ጠባሳው የሚፋቅ አይሆንም። የሚገርመው እስከዛሬ ወያኔ ከ1970ዎቹ አንስቶ በኢሃፓ ላይ የሚያሰራጨውን የሐሰት ፕሮፓጋንዳ ዘመቻ እስከዛሬም በገንዘብ በገዛቸው የቴሌቪዥን ጣቢያዎች በዩቲዩብ በሚተላለፉ ወዘተ ቃናው ሳይለወጥ ጽፍን ዘመቻ በኢሃፓ ላይ በአሁኑ ሰዓት በኦዴፓና ባጋሰስ ተለጣፊዎቹ መከተሉ የትግራይ ዘመቻን እንቆቅልሽ ፍቺውን ለማግኘት ያስችለናል። ደጋግሞ እየተባለ እንዳለው ኢሃፓን ድርቅን በማምጣት የጎርፍ አደጋን በማስከተል ወዘተ ሊከሰስ በሚመስል መልክ የማይፈነቀል ድንጋይ እንደሌለ ሁሉ ዛሬ ኢሃፓን ያልነበረ ወይም ያፈታሪክ የፊውዳል ስርዓት በመፍጠርና ቀባ ፈጣሪ የነበረውን ያጼ ስርዓት በመበንገል ሲከሰስ እየተሰማ ነው። አይገርምም? የመንበረቂያ ደካባ ከመደረብ በፊት ንባብ ይቅደም፣ ከመጠምጠም መማር ይቅደም የሚለውን አጽንኦት ሰጥቼ ደገምኩት። አንዳንዶች ውሻ በበላበት ይጮሃል እንዲሉ ለሚያገለግሏቸውና ገንዘብ ለሚከፍሏቸው ለወያኔ ወይም ለኦዴፓና ለመሰሎቻቸው የቱን ያህል አገልጋይ እንደሆኑ ለማሳየት ማሩን አምረው ወተቱን አጥቁረው ማውራቱ ለጊዜው ከርሳቸውን ቢሞላላቸውም ውሎ አድሮ ወያኔ እየተደፋ እንዳለው ባፍጢማቸው ይደፋቸዋል። አይሞቱ ሞት መሞታቸው አይቀርምና አገራችንን ከገንጣዮችና ከተስፈኛ ተኮልኳዮች በጋራ ተሰልፈን እናድን የሚል ጥሬን ማስተላለፍ እወዳለሁ ሲሉ መልእክታቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ አዲስ አበባ ናቸው።
እነስልኝ የተከበራችሁ የፈኖሰ ዲሞክራሲ ሬዲዮ አዘጋጆችና የሳምንታዊ ደብዳቤዎች አምድ አድማጮች እንደምን ከርማችኋል? ዛሬም እንደወትሮዬ መልስ ራሱ ሲመርስ ሰምቼ ማመን አልቻልኩም ይያልኩ ሶፊና ቀርባለሁ። ወድ አድማጮች ለዘመናት አንድ ትውልድ ሙሉ የበከለው መልስ እነሆ ዛሬም በዛው በግትርነትና በጸረ ኢትዮጵያዊነት ያለውን አሳሳፍ ለውጥ ማድረግ ተስኖት ራሱን በራሱ መርዞ መዳን ተስኖት እነሆ ትርምሱሳቸው ሲወጣ እያየን ነው። ሞራልና ስብና የላቸው አሸባሪዎችና የወያኔ መሪዎች ከ50 አመታት በፊት ተወልዶ ለ40 አመታት በትግል ሜዳ ቆይቶ በኋላ ላይ ሞኙን መንግስቱ ኃይለ ማርያም ደጋፊ በመምሰል የሚኤስሮኑ መሪ ኃይሌ ፊዳ ኦሮሞ በመሆናቸው ብዙ የኦሮሞ ተወላጆች በዚሁ ድርጅት ውስጥ ሰርገው በመግባት በተለያየ ስልጣን እስከን ላይ ቁጭ ብለው ለአብዮት ተቆርቋሪ በመምሰል እንዲሁም ወያኔን ሻቢያም አባሎች በተመሳሳይ ሁኔታ አንድ ላይ ተመሳጥረው ከመንግስቱ በኋላ ይታገናናል ብለው የገመቱትን ትውልድ በጋራ ገንባር መጥረውታል። ያ ትውልድ ማለት ኢሃፓ ነው። ኢሃፓ የማይሸትና የማይለወጥ አጀንዳ ባለቤት ሲሆን የማይደለዝና የማይጠፋ ታሪክ ባለቤትም በመሆኑ ማጥፋትና ስሙንም ማፍረስ ላቃታቸው አጀንዳውንና መፈክሩን ሰርቆ ለመጠቀም ዲሞክሩም አልስራስራላቸው ተበሳይተው ኢሃፓ ጋር ከመስራት ይልቅ ኦነግ ሸኔ ወያኔ ሻቢያ በጸረ ኢትዮጵያዊነታቸው ተዳዳሪ ለሌላቸው ድርጅቶች ቀድሚያ ተሰጥቷቸው እነሆ ገብተው ሲያሰራምሱ ያያየናቸው ነው። እንግዲህ ኢትዮጵያ ሱሳችን ናቸው ሱሳችን ናት ብለው በውሸት የተመጻደቁና የክብር እንዶች የክብር ካባ ለባሾችም ሆኑ እንዲሁ አንድነት ኃይሎች ለማደናቀፍ ሆነ ተብለው የተሸረበ ፖለቲካ ቃላት እንጂ ሰውየውም ሆነ ግብራበሮቹ እንዳለቆቹ ወስላታዎችና ዋሾዎች ናቸው። እሱ ኮሎኔል እንዲሁ ነገር ስራው ሁሉ የተምታታና ልቡ ከጎሰኝነት ብዙም ያራቀ ቅልስልስ ቀጣፊ መሆኑን መዘንጋት የለበትም። የሱ ዓላማ የኢትዮጵያ ህዝብ የሚፈልጋት ኢትዮጵያን ሳይሆን በትልቁ ኦሮሞ የሸተተች ኢትዮጵያውያን ለመመስረት በስውር አጀንዳ እየሰራ ሲሆን እንዲሁ ለአፉ ከአንገት በላይ 99 ጊዜ ኢትዮጵያ ኢትዮጵያ እያለ ቢዘምርም የማንንም ልብ ሊሰርቅ ሊወስድ አልቻለም። እሱ የእውነት መሪ መሆን የሚፈልግ ቢሆን ኖሮ ለምን አገር ወዳድ ኃይሎች አማራና ኢሳያባ እንዲሁም ሌሎች አገር ወዳድ ድርጅቶችን ጭምር በጠላት አይን እየተመለከተ እንዴት በምን ሂሳብ ነው ታላቅ ኢትዮጵያን መስጠት ይያለ የሚፈሰልቀው? እስኪ ታላቅ ኢትዮጵያ የሚወድ ከሆነ በነካጁ የሚከተሉትን ታሪካዊ እርምጃዎች በመውሰድ ያሳምነን። አንደኛ ህዝብ እንደ መዋለ ህፃናት እጅ ተይዞ የሚሻገር አይደለም። ከቻለ ሁሉን ያካተተ ጊዜያዊ ህዝባዊ መንግስት መስራች ጉባኤ መጥራትና በጊዜያዊ የሚመራ መንግስት መመስረት እስኪ ማን ያውቃል? እኔ አሻግራለሁ ስትል ህዝቡ ራሱ በላንታ አሻግረን ሊል ይችላል። ስለዚህ እነሰኛ መሪ ነኝ ብለህ ካሰብክ ሰላማዊ የሽግግር መንገድ ይህን ይመስላል። እንዲሁ የዱላ ቀብሎሽ አይነት ሽግግር ለህዝብ ጥያቄ መልስ አይሆንም። ሌላኛው ፈታኝ ጉዳይ የሆነው የወልቃይትና የራያ ጉዳይ ነው። ይህ ጉዳይ ለኔ እንደሚመስል መስቀላ ነው። ይህን ይመስላል። ወልቃይትና ራያ ድሮም በጉልበት የተወሰዱ ከአማራ ተቆርሶ ስለሆነ ዛሬም በጉልበት ስለተመለሱ ወደ ነበሩበት አማራ ተመልሷል ማለት ነው። አራት ነጥብ እዚህ ላይ ሁሉ ኬንያዎችን አደርግዙ። ይህን ግልጽ የሆነ ጉዳይ ስለሆነ ንትርክ ጥቅጥቅ ትዝርት ላይ እንዳይጥለን የተመለሱ መሪዎች የኦሮሞ ድሮም የአማራ ነበሩ አሁንም የአማራ መሪዎች ይሆናሉ። ከዚህ ጋር ተያይዞ ከህዝብ አእምሮ ውስጥ አምሮ አልጠፋ ያለውና በቤተሰቦቻቸው ብቻ ሳይሆን የመላው ኢትዮጵያ ህዝብ ወራን ጭምር የነካ የደምቢዶሎ ዩኒቨርሲቲ ተማሪዎች የአማራ ተማሪዎች ጉዳይ በህዝብ ዘንድ የተረሳ ጉዳይ አይደለምና ይህን ጉዳይ የኢትዮጵያ ህዝቦች የት እንዳሉ የት እንደደረሱ ማወቅ ይህንን ደባ የሰሩ ሁሉ ደባ ሁላችንም ማወቅ እንፈልጋለን። ልጆቹ ገና ለጋ ቡቃያ ናቸው። ምን ቢሰሩ ነው ይህን ያህል ጉዳይ ሚስጥር ሆኖ የቀረው? ይህ የወያኔ ቅርንጫፍና ተጠሪ ሆኖ ኦነግ ሸኔ አውሬ ቡድን ልጆቹ መነሻና መድረሻ ጠንቅቆ ያውቃል። በወያኔ ላይ የተፈጸመ ያለው ቅጣት በእነዚህ አረብኖች ላይ መፈጸም አለበት ስላለው። በተረፈ ሶስተኛ ስለ አረንጓዴ ቢጫ ቀይ ባንዲራ ጉዳይም በቶሎ መልስ መሰጠት ያለበት ጉዳይ ነው። በበኩሌ ባንዲራው የወያኔ ነው። ወያኔዎች የመጣመጡት ጦስ ሁሉ እነሱ የነሱ መሄድ እነሱ ከሆነ ጦስ ተንቡሳሳቸው አብሯቸው መሄድ አለበት። መቼስ ቁጥር 1 ወያኔ ቢሄድ አንተ ቁጥር 2 ወያኔ ሆነ ቀርተሃልና ጠንቀቅ ብለ የህዝብን ጥያቄ እየመለስክ በኢትዮጵያ ጉዳይና በኢትዮጵያ ጉዳይ መጓዝ የግድ ይላል ያለው ንጻም ያለው ንጻ መንገድ እሱና እሱ ብቻ ናቸው ሲሉ ደብዳቤያቸውን ያደረሱልን ማዲንጎ ከቶሮንቶ ናቸው።
ሰላም ውድ ፍኖቶችና እንዲሁም አድማጮች እስካሁን ድረስ በአገራችን ላይ የተጫኑብን አገዛዞች በጥሎ ማለፍ ሲፈራረቁብን ላንድም ጊዜ እንኳን ካለፈው አገዛዝ ስህተቶቻቸውን አርመው የህዝቡን መብት አክብረው ጥቅሙን አስጠብቀው ሲመሩት አልታዩም። ይልቁንስ የያዙትን ስልጣን ዘላለማዊ አድርገው በመገመት ተሻልን ሰርጄ ተብስን አገኘው እስኪያስብል ድረስ የጭቆና ሰንሰለታቸውን አጥብቀው ሲቀጥሉብን እንጂ ያው እነሱም በተራቸው በሌላው ኃይለኛ ተገርሰው ወደ ከርሰ መቃብራቸው እስኪወረወሩ ድረስ። የትላንቱን ለትላንት ትተን በሂደት ያለውን የዛሬውን ብንመለከት ህዝቡ የጠላው ዘረኛ ፍራቱንና ህጋራዊቱን ሆኖ ሳለ ይህ አገዛዝ ግን የህዝቡን ፍላጎት ተጻሮ አስከፊውን አገዛዝ እንደገና ጭኖብናል። ያው እንደተለመደው የኦነግ ኦዴፓ ወያኔ ከትግራይ ወያኔ ውድቀት ተመክሮን ገብይቶ ራሱን የተሻለ አድርጎ ከዘረኝነት የጸዳ አስተዳደር እንዲመሰረት ፍላጎት ስለሌለው ማለት ነው። እዚህ ላይ ነው እንግዲህ በኔ ግምት ይህ አገዛዝ ወቅታዊ የሆኑ ተለዋዋጭ ክስተቶችን በጥሞና ገምግሞ ውድቀቱን ማየት አልቻለም የሚለው። ለምን ቢባል ፖለቲካዊና ወታደራዊ ኃይል አስተላለፉ ከሱ እሳቤ ተቃራኒ በሆነ መልኩ ህዝባዊ ሚዛኑ አመዝኖ ብቻ ሳይሆን አጎልብቶ መምጣቱን ቆም ብሎ እንኳን ላንዳፍታ ማየቱ ተስኖታልና ነው። ይህ ደግሞ ትልቅ ዋጋ እንደሚያስከፍለው አልተጠራጠረም። እናም ደግሞ ሲመክሩት ካልሰማ ለክፉ አወዳደቁ የሚያዝንለት አይኖርም ባይ ነኝ። ትንግርት እኮ አላዋቂዎችን ለጊዜው ሊያደናግር ይችል እንደሆነ እንጂ ከሞት አያድንም። ለማንኛውም እስቲ ደግሜ ልምከራችሁ ከገባችሁ ያውም በእንጉርጉሮ የተኛው አንበሳ አዋራ አራግፎ ይኸው አሁን ተነስቷል ከእንቅልፉ ነቅቶ። አላያችሁም ወይ በጎንደር በወሎ የባንዳን የልጅ ልጅ ትህነግን አራውጦ ቦምብ እየዘለለ ክላሽን ሲነጥቀው አንገቱን መጥሮ። ኦነግና ኦዴፓ ዘረኛ ስርዓትን የምትጥኝ ያላችሁ በትህነግ ተደረሰው ውድቀት ተምራችሁ ሳታወላውሉ በቶሎ ንቁና ነግበኔ ብላችሁ አቋም ቀይራችሁ ሁሉን ላሳተፈ የሽግግር መንግስት ዕውቅናን ሰጣችሁ ቶሎ ህዝቡን ታረቁት በእናንተም ላይ ዞሮ ገሎ ሳይቀብራችሁ። ደሃ ያለውን ከቸረ ንፉግ አያስብለውም አይደል? ጨው ለራስህ ስትል ጣፍጥ ነው ነገሩ። የሞተው የትህነግ ጎዳናማ አይጠቅማችሁምና አትከተሉት። እስቲ ለኢትዮጵያና ለ100 ሚሊዮን ህዝቧ ስንል ከግትር አቋማችን ተላቀቀን በጋራ ከሽግግሩ መንግስት ምስረታ ሂደት ላይ እጅ ለእጅ ተጨባብጠንና አንድ ሆነን እንገናኝ። ያ ሲሆን ደግሞ በጣም ያምርብናል። ብቻ የዛ ሰው ይበለል ይህ ነው መክሬ ሲሉ በላይ ተሰማ ከአባይ ሜዳ ደብዳቤያቸውን አጠናቀዋል። ሰላም ፍኖቶች በጀመራችሁት እንድትቀጥሉና አገርን እንድትታደጉ ብርታቱን ይስጣችሁ። በደረጃታችሁ ላይ የማይዘምት የለም ብንል ስህተት አይደለም። በበኩሌ ታሪክን ለማወቅ ማንበብ መመርመር ከጀመርኩ ጊዜ ወዲህ እየደረስኩበት ያለው መደምደሚያ ኢትዮጵያን ላንዳፍታም መቼም ሳይከት ጻንቶ የታገለው ይሃፓ ብቻ መሆኑን ነው። የሚዘምቱበትን ሁሉ ማንነት ስናጤን አገርን በትንሹም በትልቁም የካዱ ኢትዮጵያዊነትን ቃል ኪዳን ያፈረሱ ከትግል ሜዳ ይራቁና የሸሹ መሆናቸውን እንማራለን። በዚህ መጠቃት ራሱ ለጽኑ ኢትዮጵያዊነታችሁ ምስክር ነው። የህዳርን ረሃብ የሚያውቅ ያውቃል ነው በርቱ እላለሁ ሲሉ አበበ ዘርጋው ከሮማ ጣሊያን አገር ደብዳቤያቸውን አጠናቀዋል።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, I wanna take you out the coupe.